ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው መስከረም 24 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። በትላንትናው ዕለት የተጀመረው የኢህአዴግ 11ኛ ጉባኤ ድርጅታዊ ጉባኤ ዛሬም እንደቀጠለ ነው።
ከስፍራው የተጠናቀረ ዘገባ ከደረሰን ይዘን እንመለሳለን። በሌላ ዘገባችን የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ።
በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል።
የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ናቸው፣ ይዘናቸዋል።
በሌላው የምሽቱ ዝግጅታችን የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ አባላት ምርጫን የተመለከተ አስተያየት ይዘናል።
ከጠበቅነው በላይ ነው። ዲሞክራቲክ ነው። በጣም አስተዋይ ህዝብ ተካፋይ ነበረ።
ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሴት አድርጎ የሚጠላውን ደግሞ በካርዱን በንብጹም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና
የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተባለ ግብረሰናይ ድርጅት የተመለከተም ዘገባ አለን።
ህጻናቶቹ ካንሰር ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ያው ሊኪሚያ፣ የደም ካንሰር እና የአጥንት ካንሰር ህጻናቶች ላይ የበለጠ ኮመን ነው፣ ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር እና ይተረፋል ተታከሙ።
የአስላን ፕሮጀክት የቦርድ አባል ዶክተር መስከረም አስረሳሀይ ናቸው፣ ይዘናቸዋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰናል። አንድ የዩናይትድ ስቴትስ የፌዴራል ዳኛ የትራምፕ አስተዳደር 300 ሺህ ለሚሆኑ ፍልሰተኞች የተሰጠውን የከለላ ፍቃድ እንዳያቆም ጊዜያዊ ትዕዛዝ ሰጥተዋል። ከሄይቲ፣ ከሱዳን፣ ከኒካራጓና ከኤልሳልቫዶር ለመጡ ፍልሰተኞች በዩናይትድ ስቴትስ ለመኖር ለመስራት የሚያስችላቸውን የከለላ ፈቃድ ተሰጥቷቸዋል። የአሜሪካ መንግስት ወደ ሀገራቸው ቢመለሱ አደጋ ይገጥማቸዋል ለሚላቸው የውጭ ሀገር ተወላጆች ወይም ደግሞ የተፈጥሮ ቀውስን በመሳሰሉት ችግሮች ምክንያት መንግስት የተመለሱትን ሊረዳ በማይችልበት ሁኔታ ጊዜያዊ ከለላ ሊሰጣቸው ይችላል። የጊዜያዊ ከለላ መብት ከተነሳ ግን በዛ ጥላ ስር የነበሩ ሰዎች ከሀገሪቱ ሊባረሩ ይችላሉ። በካሊፎርኒያ ዩናይትድ ስቴትስ ወረዳ ዳኛ ኤድዋርድ ቼን ታዲያ ትላንት ትዕዛዙን ባስተላለፉበት ወቅት የከለላ መብት ያላቸው የውጭ ሀገር ሰዎችና ልጆቻቸው ከለላውን ቢነፈጉ ለከባድ ችግር ይዳረጋሉ ብለዋል።
ለጠቅላይ አቃቤ ሕግ ዳኝነት በታጩት ብሬት ካቫኖ ላይ በመጪው ቅዳሜ የመጨረሻው ድምፅ ሊሰጥ እንደሚችል ተገልጿል። ከዚያ በፊት ግን የሕግ መወሰኛ ምክር ቤት አባላት የፌዴራል ምርመራ ቢሮ በብሬት ካቫኖ በቀረቡት ክሶች ላይ ያካሄደውን ምርመራ ዛሬ ይመለከታሉ። የሁለተኛ ደረጃ ተማሪዎች እያሉ ጾታዊ ጥቃት ፈጽመውብኛል የሚለውን ክስና የኮሌጅ ተማሪዎች እያሉ ካቫኖ አግባብ የጎደለው የወሲብ ተግባር አሳይተውኛል ሲሉ ሌላ ሴት ያቀረቡትን ክስ ነበር የፌዴራል ምርመራ ቢሮ ሲመረምር የቆየው። ካቫኖ በበኩላቸው አላደረግኩም ሲሉ ክሶቹን አስተባብለዋል።
የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ቻይና በአሜሪካ ዴሞክራሲ ላይ ጣልቃ ትገባለች በማለት ዛሬ ይፋ ባደረጉት ንግግር ከሰዋል። ቻይና በአሜሪካውያን አመለካከት ላይ በያዝነው ዓመት ምርጫ እንደ አውሮፓውያን አቆጣጠር በ2020 ዓ.ም የሚካሄደው ምርጫ ህዋ ላይ ተጽዕኖ ለማሳደር እየጣረች ነው ሲሉ ማይክ ፔንስ ሀድሰን በተባለው ወግ አጥባቂ ተቋም ባደረጉት ንግግር ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ።
Go, go.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ። አብዛኛዎቹ ወደ ቀያቸው መመለሳቸውንም አስታውቋል። በተፈጥሮ አደጋ ድርቅ ምክንያት የሚረዱ ዜጎችም 7.8 ሚሊዮን እንደሆኑ ጥቆማ ሰጥቷል። የቤንሻንጉል ተፈናቃዮችን ለመርዳት መንቀሳቀሱንም አስታውቋል። ጽዮን ግርማ የኮሚሽኑን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን አነጋግራ ተከታዩን ዘገባ አጠናቅራለች።
ባለፈው ሳምንት በቤንሻንጉል ጉሙዝ ክልል በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎች ቁጥር 91348 መድረሱን የሀገር ውስጥ መገናኛ ብዙሃን የብሔራዊ አደጋ ስጋት አመራር ኮሚሽንን ጠቅሰው በማህበራዊ ሚዲያ ገጻቸው ላይ በትላንትናው ዕለት ዘገባ አቅርበው ነበር። በዚሁ ዘገባ ላይ ከኮሚሽኑ ተገኘ በተባለው መረጃ መሰረት በአሁኑ ወቅት በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከ8 ሚሊዮን በላይ ዜጎች ጉዳት የደረሰባቸው መሆኑንና እነርሱን ለመደገፍ ደግሞ ከ6 ቢሊዮን ብር በላይ ያስፈልጋል መባሉም ተገልጿል። ይህንኑ መነሻ አድርገን የኮሚሽኑን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን ማብራሪያ እንዲሰጡን ጠይቀናቸው ነበር። 8 ሚሊዮን ተጎጂ የት አካባቢ እንደሆነም እንዲያብራሩ ጠይቄያቸው ነበር።
በተፈናቃይ ደረጃ በቅድሚያ በምዕራብ ጉጂና በጌዴኦ አካባቢ የተፈናቀሉት በቁጥር የሚታወቁ ናቸው። አሁን ያልሽኝ በጣም የገነነ ቁጥር ነው። በምዕራብ ጉጂ 188,747 እንዲሁም በጌዴኦ ዞን 860,056 ናቸው። እነዚህ በአጠቃላይ በተሰራው የሰላም ደህንነትና ጸጥታ እንዲሁም የህዝብ ለህዝብ ስራዎች በአጠቃላይ ወደ ቤታቸው ወደ ቀያቸው የተመለሱ ናቸው። ሌላው ደግሞ በሶማሌ ክልል የደረሰው ግጭት ነው። እዛም በደረሰ ግጭት 52,000 የሚጠጉ ወገኖች በጅጅጋ እንዲሁም በባቢሌና ጭናክሰን 33,000 በቀብሪ ዳሃር 1,000 የሚሆኑቱ ናቸው በቁጥር ደረጃ። ከዚያም በኋላ ባለው በተፈጠረው ሌላ ግጭት ከቡራዩም ቢሆን ከ10,000 ያላነሱ ሰዎች ናቸው ተፈናቅለው አሁን ወደ ቀያቸው የተመለሱት። እነዚህ ሶስት ቦታ ያሉት ተፈናቃዮች አሁን የነገርኩሽ ቁጥር በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። ሌላው አሁን በቅርቡ የተከሰተው የቤንሻንጉል ጉሙዙ ነው። በቤንሻንጉል ጉሙዝ የኦሮሚያ ብሔራዊ ክልላዊ መንግስት አደጋ ስጋት ስራ አመራር ኮሚሽን ለእኛ በላከልን ደብዳቤ የተገለጸው 16,082 እማባወራዎች ወይም ደግሞ 91,348 ወገኖች በተፈጠረው ግጭት ቀደም ሲል ይኖሩበት ከነበሩበት ቀያቸው ተፈናቅለዋል። እነዚህም ሰዎች በአሁኑ ጊዜ በምስራቅ ወለጋና በምዕራብ ወለጋ ዞን ውስጥ በሚገኙ 10 ወረዳዎች ውስጥ የሚገኙና የተጠለሉ ናቸው።
ታዲያ 8 ሚሊዮን በተፈጥሮና በሰው ሰራሽ አደጋ ተፈናቅሏል የሚለው ዘገባ ከየት መጣ?
የ8 ሚሊዮን ምናልባት በአሁኑ ሰዓት እንግዲህ በኢትዮጵያ ውስጥ ከፍተኛው አደጋ እኛ የምናውቀው ድርቅና ጎርፍ ነው። በድርቅ አሁን እስከ ታህሳስ ድረስ የሚረዱ 7.8 ሚሊዮን ወገኖች አሉ። እነዚህን ደምሮ ካልሆነ በስተቀረ ቅድም በዝርዝር የነገርኩሽ ነው። እነዚህ እንግዲህ አሁን በተፈጠረው ግጭት ያለው ቅድም እንደገለጽኩልሽ ነው። ሌላው ግን በድርቅ 7.8 ሚሊየን ህዝብ በተረጅነት የዕለት ምግብ የሚቀርብላቸው ናቸው።
አቶ ደበበ ግን በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበውና ጄኔቫ የሚገኘው አይዲኤምሲ የተባለ ተቋም 1.4 ሚሊየን የሀገር ውስጥ ተፈናቃዮች መኖራቸውን እና ይሄ ደግሞ አደጋ አለው ብሎ ነበረ ከሁለት ሳምንት በፊት ባወጣው። ስለዚህ አሁን በግጭቶች ምክንያት የተፈናቀሉ ሰዎች ቁጥር በአጠቃላይ ምን ያህል ነው በሀገር ውስጥ?
ይሄን ቅድም የገለጽኩልሽ ነው። በአሁን ሰዓት ያለው በግጭት የተፈናቀሉት 91,348 ናቸው። ሌላው ቀን ቅድም እንደገለጽኩልሽ በጌዴኦና በእምራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናክሰን እንዲሁም ቀብሪ ዳሃር ያሉቱ ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። ይህም በመስራት ሂደት አንድ የአካባቢውን ሰላምና ጸጥታ የማስጠበቅ እንዲሁም ማህበራዊ መሰረቶችን ጠብቆ ማህበራዊ መሰረቶች ስንል ባህላዊ ጉዳዮችን በማካተት የሃይማኖት አባቶች፣ አባገዳዎች እንዲሁም ሌሎች የሚመለከታቸው ክፍሎች በተደረገው ርብርብ እና በተገኘው ቀናም ምላሽ ሰዎቹ ወደ ቀያቸው ተመልሰዋል። በአሁኑ ሰዓት በኢትዮጵያ ውስጥ በግጭት ምክንያት የተፈናቀለው ህዝብ 91348 ነው። እነዚህ ቀደም እንደገለጽኩልሽ በምስራቅ ወለጋና በምዕራብ ወለጋ ዞን 10 ወረዳዎች ላይ ተጠልለው የሚገኙ ናቸው።
አቶ ደበበ፣ ይሄ ነገር ግን ለምሳሌ አሁን የቡራዩ የቅርብ ጊዜ ሙሉ ለሙሉ አልተመለሱም እንዳሉ ይናገራሉ። የጅጅጋም ቢሆን ሶማሌ ክልል የተፈናቀሉ በአዳማ በባሌ ባሉ ቦታዎች ላይ እንዳሉ ተፈናቃዮች፣ ከቤንሻንጉል ጉሙዝ የተፈናቀሉ ደግሞ የአማራ ተወላጆች አማራ ክልል ላይ እንደሚገኙ እኛ ራሳችን በቅርብ ባለፈው ሳምንት ሪፖርተሮቻችን ዘገባ ሲያቀርቡልን ነበር። ከየመጠለያ ጣቢያዎቹ እነሱስ?
ይሄ በመጠለያ ጣቢያ እኮ ያሉ አሉ፣ ቀደም ሲል የተፈናቀሉት አሁንም ድጋፍ እየተደረገላቸው ያሉ አሉ፣ ማለት ያልተመለሱ። ከዚያ ውጪ ግን አሁን እኔ የምነግርሽ በግጭት ምክንያት ጌዴኦና ምዕራብ ጉጂ እንዲሁም በቡራዩ ያሉትም እዚህ በአዲስ አበባ በ16 ጣቢያዎች ላይ በወጣት ማዕከላትና በትምህርት ቤት ተጠለው የነበሩት ተመልሰዋል። በተፈጠረው ሰላምና መረጋጋት እንዲሁም በተሰራው የህዝብ ለህዝብ ግንኙነት አንድ ይሄ ነው። ሌላው ግን ቀደም ሲል ከኢትዮጵያ ሶማሌ ክልል የተፈናቀሉት በየጣቢያው ያሉ አሉ፣ በየጣቢያው ድጋፍ የሚደረግላቸው አሉ። እነዚህም ቢሆን በቀጣይ በሚሰራ የህዝብ ለህዝብ ግንኙነት የሚመለሱ ሆነው ድጋፉ ግን እየተደረገላቸው እንዳለ ነው የምልገልጽልሽ።
6 ቢሊዮን ብር ያስፈልጋል ለተጎጂዎች የሚልም አንብቤ ያለሁኝና እርሶ ሰጡት ተብሎ ነው። ለማን ነው ይሄ ገንዘብ ታዲያ የሚያስፈልገው?
ይሄ 6 ቢሊዮን ብር እኔ ያልኩት የለም፣ ለማንም አልነገ ይሄን ያልኩት የለም የምገልጽልሽ ነገር። ከዚያ ውጪ ግን ተጎጂዎች አሁን እንግዲህ በኢትዮጵያ ውስጥ የሚታወቁ አደጋዎች ድርቅና ጎርፍ ናቸው። ይህን መሰረት በማድረግ በሚጠና ጥናት ነው እንግዲህ በኢትዮጵያ በአመት 2 ጊዜ የመኸርና የበልግ ግምገማ አለ። በእነዚህ ጥናቶች ላይ የተለያዩ አካላት ተሳትፈው የሚገኝ ውጤት አለ። ያን ውጤት መሰረት በማድረግ የሚታቀደ እቅድ አለ።
ስለዚህ አቶ ደበበ እንደሚሉት አብዛኞቹ ተፈናቃዮች ወደ ቀያቸው መመለሳቸውን ነው። በአሁኑ ሰዓት እርዳታ ለሚያስፈልጋቸው ከ91,000 በላይ የቤንሻንጉል ጉሙዝ ተፈናቃዮች ደግሞ እርዳታ ለማድረስ ኮሚሽኑ እየሰራ መሆኑን ገልጸዋል። በተጨማሪም ሰዎች ሲፈናቀሉ ከአካባቢው ማህበረሰብና ከህዝብ ድጋፍ እንደሚደረግም ጠቁመዋል። በሌላ በኩል በካማሺ ሸካና ከፋ ዞኖች የተከሰቱ ግጭቶች ከቁጥጥር ውጪ ከመሆናቸው በፊት መንግስት እርምጃ እንዲወስድ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ሐዋሳ ከተማ ውስጥ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ነዋሪዎችን ጨምሮ ከተለያዩ አካባቢዎች የተፈናቀሉ ነዋሪዎችን ስናነጋግር ችግር ላይ መሆናቸውንና መንግስት አስፈላጊውን እርዳታ እንዲያደርግላቸው መጠየቃቸውን በተደጋጋሚ መዘገባችን አይዘነጋም። አሁንም በተለያዩ ቦታዎች ተፈናቅለው እንደሚገኙ የሚናገሩ ነዋሪዎችን አነጋግረን በሌላ ዘገባ ተመልሰን እንመጣበታለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን ነው የምናልፈው። በ12ኛው የአማራ ዲሞክራሲያዊ ፓርቲ አዴፓ ድርጅታዊ ጉባኤ ላይ የተገኘው የማዕከላዊ ኮሚቴ አባላት ምርጫ ፍጹም ዲሞክራሲያዊ እንደነበር በድምፅና ያለ ድምፅ የተሳታፊ ጉባኤተኞች ገለጹ። ተመራጭ የኮሚቴ አባላትም ወደፊት ሊገጥማቸው የሚችለውን ጥሩና መጥፎ አጋጣሚዎችን አስተያየት ሰጪዎቹ ሰንዝረዋል። አስቴር ምስጋናው ዝርዝሩን ይዛለች።
ኮሎኔል ደመቀ ዘውዴ የወልቃይት ማንነት አጠያቂ ኮሚቴ ሰብሳቢ ናቸው። በ12ኛው የአማራ ዲሞክራሲያዊ ፓርቲ ጉባኤ ላይ ተሳታፊ ነበሩ። መድረኩ እንዴት ነበር አልኳቸው።
መድረኩ በጣም እጅግ ከጠበቅነው በላይ ነው። ስለዚህ ዲሞክራቲክ ነው። ሰውን በጣም አስተዋይ ህዝብ ተካፋይ ነበረ። የሚያቀርበው ሀሳብም ከስሜት ነጻ የሆነ በጣም ከጠባብነት ነጻ የሆነ አማራዊ የሆነ አተሳሰብ ያለው በዚህ ክልል የምንኖረው ህዝብ መብት የሚያረጋግጥ አመለካከት ሀሳቦች ሲራመዱ ነበሩ እና መጨረሻውም የተሻለ ነገር ውጤትም አይተናል። እጅግ የተሻለ አቅም ያላቸው ናቸው ብዬ ነው የማስበው። ለምን ከምሁራኖች አሉ፣ ከወጣቶች አሉ፣ ከሴቶች አሉ፣ ከነበሩ ማዕከላዊ ኮሚቴ ነባሮችም ያካተተ ነው እና እነዚህ ደግሞ ብቻ ጾታዊና እድሜን ብቻ ሳይሆን ብቃትን ማዕከል አድርጎ ያካተተ ነው። የተሻለ ውጤት ይኖረዋል፣ ስራ መስራት ይችላሉ ብዬ ነው የማስበው።
ሌላው አስተያየት የሰጡት የኢሃዲግ ስራ አስፈጻሚ አባል ሆነው የተመረጡት ዶክተር አምባቸው መኮንን ናቸው።
ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሼት አድርጎ የሚጠላውን ደግሞ በካርዱን በንብጹም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና እንጃ ከዚህ በላይ እንዴት አይነት ድርጅት መፍጠር እንዳለብን አላውቅም። ለጊዜው አሁን ባለ ሁኔታ በእጅጉ ወሳኝ ነው። በሂደት ደግሞ በተግባር እየተለካ እናየዋለን። ያው ሲመቸን እንቀጥልበታለን፣ ሳይመቸን ደግሞ ያው ጉልበትና አቅም እየፈጠርን በሌላ መንገድ ደግሞ እንሄዳለን።
ፍትሐዊና ዲሞክራሲያዊ ነው በተባለው ምርጫ የተመረጡ አዲሶቹ አመራሮች ጥሩም መጥፎ አጋጣሚዎች ከፊታቸው እንዳለ ኮሎኔል ደመቀ ይናገራሉ።
ይህን ህዝብ በትክክለኛ ከመሩት እጅግ ብዙ አጋዥ ያላቸው ነው። ከህፃን እስከ አዛውንት፣ ከሴት እስከ ወንድ ከጎናቸው ሊቆም ይችላል የአማራ ህዝብ እና ይህን ትልቅ አቅም ነው። ይህን ሊጠቀሙበት ከቻሉ ሊገጥማቸው የሚችለው ችግር አሁን ከወሰን ጋር ከማንነት ጥያቄ ጋር ይህንን ጉዳይ በአቋም ጠንክረው ካልያዙት አሁን ተቀብለውታል። እንደ ድርጅት ጥያቄው የማንነት ጥያቄው የወሰን ጥያቄው የመላ አማራ ጥያቄ ስለሆነ የመላ ድርጅቱ ጥያቄ እንደሆነ በአቋም በጉባኤ ተወስኗል። እሱን ለማስተግበር እነሱ አንድ አቋም ከያዙ ህዝቡ ከጎናቸው ይሆናል። የሚኖረው ችግር ካለ ደግሞ ከህዝብ ጋር ሆነው ሊፈቱት ይችላሉ ብዬ ነው የማስበው።
አቶ ቹቹ አለባቸው ሌላው አስተያየት ሰጭ ናቸው። በአዲሶቹ አመራሮች ላይ ተስፋና ስጋታቸውን እንዲህ ነበር ያስቀመጡት።
ድርጅቱ ከተጠቀመበት ህዝቡ አይኑን ተክሎበታል። እንዲህ አይነት የሚጨነቅ ህዝብ ማግኘት ደግሞ በራሱ ጸጋ ነው። ይሄ ትልቁ የብአዴን ተስፋ የሚል እምነት አለኝ። በአመራርም ቢሆን በጣም በብዙ መልኩ የተሻለ አመራር አሁን አምጥቷል። ቢያንስ ሰው የሚሰማቸው የማይጠላቸው ቢያንስ አይምጡብን የማይላቸው እነዚህን ስላደረገ አዲስ አመራር ህዝቡ መምጣት ህዝቡም ለሱ ያለው አመለካከት እየጨመረ መምጣቱ ይህ በጣም ትልቅ ጸጋ ነው ለብአዴን። ይሄ ጥሩ ነገር ነው። ነገ ህዝብን ለማንቀሳቀስ ወደ ተግባር ለመግባት ትልቅ ጉልበት ይሆነዋል ለብአዴን። ከዛ በላይ ግን ፈተና ይታየኛል ብአዴን ውስጥ። አሁን በቀጣይ አንዱ የመጀመሪያው ፈተና የሚሆነው የብአዴን ምክንያቱ ያልቅበታል። ከአሁን በኋላ እስካሁን የነስም ይብዛም እንዲህ ያደረገን ህወሀት ነው ለበረከት ምና ብዙ ምክንያቶች ነበሩ። አሁን አለቀ። አሁን ምንም አመካኘት አይቻልም። እንግዲህ ይህን የአማራ ክልል አዳነው ግድለው ብአዴን ነው ከሌ እንዲህ ያደረገኝ ህወሀት እንዲህ ብሎ የሌላ ሰው አመራር መጥቶ እየመራኝ የሚለው አጀንዳ አለቀ። ይሄ ድርጅቱን በከፍተኛ ደረጃ ያጋልጠዋል ለህዝቡ ማለት ነው። ሌላው ከባድ ፈተና የሚሆነው የህዝቡ ጥያቄዎች እስካሁን አልተነኩም። የአማራ ህዝብ ጥያቄዎች ደግሞ ቀላል አይደሉም። የማንነት ጥያቄ አለ። የኢትዮ ሱዳን ድንበር ጉዳይ አለ። በጣም ተወሳስቧል፣ አስቸጋሪ ነው። እንዲሁ የመልካም አስተዳደሩ የልማቱ የምኑ ታዩና እነዚህ ወሳኝ ወሳኝ ጥያቄዎች እንዲሁ በቀላል የሚፈቱ አይደሉም። እዛ በላይ አሁን የመጣው አመራር አብዛኛው ሰው እነዚያን መላቀቅ እንጂ የጠላቸውን ሰዎች ወደዚህ የመጡት ሰዎች ይሄን ለመሸከም ምን ያህል ብቁ ይሆናሉ? በእርግጥ ርሾ አሉ፣ የተሻሉ ልጆችም ገብተዋል። ግን በዚህ በኩልም የሚመጣ ክፍተት ምኑ ላይ? አዲስ አበባ ከፍተኛ ነዋሪ የአማራ ህዝብ ነው። በዚህ በኩል ጥቅም አለኝ የሚል ጥያቄ ያለው አማራ ይህን ጥቅሙን እንዲያስከብርለት የአማራ ህዝብ ይፈልጋል። አዲስ አበባ ላይ አዲስ አበባ የማንም አይደለችም። በእኛ እምነት የመላ ኢትዮጵያ ህዝብ ናት። ግን የኔ የሚል አካል ከመጣ አማራ ወደ ስራው መግባቱ አይቀርም፣ ጥያቄ ማንሳት አይቀርም። ይህንን አስተካክሎ የመሄድ ጉዳይ የብአዴን ፈተና ነው እና የብአዴን ፈተናው ብዙ ነው።
በማዕከላዊ ኮሚቴ አባልነት ከተመረጡት ውስጥ ባለፉት ጊዜያት በድርጅት ውስጥ በሚያደርጉት የውስጥ ትግል የልማት አደናቃፊ ናቸው ተብለው ተባረውና ታስረው የነበሩት ብርጋዴር ጄኔራል አሳምነው ጽጌ፣ አቶ መላኩ ፋንታ፣ አቶ ሻምበል ከበደ፣ አቶ ግዛት አብዬና አቶ ዮሐንስ በዋያለው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ 200 የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተሰኘ የግብረሰናይ ድርጅት የተመሰረተበትን 5ኛ ዓመት በዋሽንግተን ዲሲ ቅዳሜ ምሽት አክብሯል። በምሽቱ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የህክምና ባለሙያዎችን ጨምሮ የህጻናት በዩናይትድ ስቴትስ የሚኖሩ የውጭ ሀገራት ህክምና ባለሙያዎችም ባለሀብቶችም ተገኝተው ነበር። በኢትዮጵያ ለተጀመረው ህክምና ይውል ዘንድም አመታዊ የገቢ ማሰባሰቢያ ዝግጅትም አድርገው ነበር። መስታወት አራጋው በስፍራው ተገኝታ ተከታዩን ዘገባ አሰናድታለች።
I think this foundation's work is so important.
በምሽቱ ስለ አስላን ፕሮጀክት ተጠቃሚነት ከተነገሩት ቀንጭበን ነበር ያሰማናችሁ። ሜሪ ሉዊስ ኮህንና ባለቤታቸው እንዲሁም ዶክተር አዚዛ ሻድ በተባሉ አሜሪካውያን ከ8 ዓመታት በፊት የተጀመረ የበጎ ፈቃደኝነት እቅድ ነበር። አስላን ፕሮጀክት አሁን ስራውን ከጀመረ 5 ዓመታት አስቆጥሯል። የአስላን ፕሮጀክት በየአመቱ ለህክምና የሚውል የገንዘብ ማሰባሰቢያ መድረክ በማዘጋጀት የህፃናቱን ህክምና ቀጣይነት እንዲኖረው ጥረት ያደርጋል። ዘንድሮ ለ5ኛ ጊዜ የተዘጋጀው የገቢ ማሰባሰቢያ ምሽት በዋሽንግተን ዲሲ ቅዳሜ ምሽት ተካሂዶ ነበር። በዚህ ምሽት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የህክምና ባለሙያዎችን ጨምሮ የውጭ ሀገር የህክምና ባለሙያዎች ተገኝተው ነበር። ዶክተር መስከረም አስረሳኝ በአስላም ፕሮጀክት የህክምና ክፍል አባል ናቸው። የገቢ ማሰባሰቢያ ምሽቱን በተመለከተና በአጠቃላይ ፕሮጀክቱ በኢትዮጵያ የሚሰራቸውን ስራዎች አብራርተውልናል።
ትልቁ ነገር ምንድነው? ቻይልድሁድ ካንሰር በጊዜ ከተገኘ ህክምና ከተደረገ በጣም ይድናሉ። እንደ አዋቂ ካንሰር አይደለም። ሶ ያ ነው በጣም የሚያጓጓ ኦፖርቹኒቲውን ለመጠቀምና ትሪትመንቱን አክሰስ አድርጎ ህጻናቶቹን ለማዳን። እስካሁን ድረስ 4 ሐኪሞችን በፒዲያትሪክስ ኦንኮሎጂ ትሬን አድርገናል። የሚቀጥል ነው። 2 ጥቁር አንበሳ ናቸው፣ 2 ጅማ ናቸው። አንዷ እንደውም ኬንያ ጨርሳ ሄዳለች። ጥሩ እየሄደልን ነው። ትልቁ ችግር ኪሞ ነው። ኪሞ በመንግስት ብቻ ነው መግባት የሚችለው።
ስለዚህ በዚህ ምሽት አሁን ገንዘብ ለማሰባሰብ ነው የተሰባሰባችሁ?
አዎ።
ታዳሚዎቹ እነማን ናቸው?
የተለያየ ግሩፕ ነው። በአብዛኛዎቹ ሐኪሞች ናቸው። ከዛ ደግሞ በጎ ነገር ለማድረግ የሚፈልጉ አሁን የሀገራችን ሰዎችም ሞር ፓርቲስፔት እያደረጉ ነው። ከዛ በፊት በአብዛኛው አሜሪካኖች ናቸው ይህንን ፕሮግራም የጀመሩትም ጓደኛ ማቾች ሲሰሩም የነበረው። ስለዚህ የኛ ሀገር ሰዎች የኛን ህዝብ የራሳችንን ወገን ለመርዳት ነው ትልቁ ጎል። የኛ ሀገር ሪፈራል ሆስፒታል ጥቁር አንበሳ ነው። ስለዚህ ይሄ ፒዲያትሪክስ ኦንኮሎጂ ዩኒቱም የተደረገው ጥቁር አንበሳ ውስጥ ነው። እዛ ነው የተጀመረው። ከዛ ሁለተኛው ሴንተራችን ጅማ ዩኒቨርሲቲ ሆስፒታል ነው። አሁን ደግሞ ሴንት ፖል ከዛ ፌሎሺፕ መግባት ሬዲ የሆኑ ነው ጆይን ሊያደርጉ። ስለዚህ በአብዛኛው በሽተኛ ያለው ጥቁር አንበሳ ነው።
ልጄ ነገር ዛሬ ይሞታል እንጂ ደህና ነገር ፍጹም እምነት አልነበረኝም። ልጄ በጸበል ይሞክራሉ እንጂ ተመልሼ እዚህ ሆስፒታል መጥቼ ላሳክመም ብዬ ልሄድ ስል ሲስተር አስቴር ልጇም እንደዚህ የእሷም አሳክማ ያዳነች ናት። በአንድ መንገድ ነው ያለሁት፣ በዚህ ቦታ ነው ያለፍኩት ብላ ፍቅርት እኔ ቁጭ አድርጋ ስትነግረኝ ግን የእሷን አዳምጥኩት። እውነት ይድናል እንዴ ብዬ እንደሷ ማሳከም ጀመሩ። አሁን በዚህ ሰዓት ልጄ መድኃኒት ከጨረሰ 1 ወር ከ8 ወር ሆኖታል። የ2 ዓመት ከ10 ወር ነበረ የጀመረው ህክምናው ሲጀምረው፣ አሁን የ7 ዓመት ልጅ ሆኗል። ለዛሬ እዚህ ያበቃሁት ከእግዚአብሔር ጋር እንደሆነ እኔም እንደሷ ለሌሎቹም ተስፋ እየሰጠሁኝ እየመከርኩኝ እየነገርኩኝ እና ለአሁን ላሉ ታካሚዎች ተስፋ አዲስ የሚያደርግላቸው ያለው ወይ ደግሞ አዝላን የሚያደርግ ያለው ስራ ማንም አያደርገውም።
ካንሰር ያለበት ልጆች እድሜያቸው እንደው በአጠቃላይ
በጣም ከትንሽ እድሜ ጀምሮ በቃ ብሬን ካንሰር ከህፃንነት ጀምሮ እስከ ኦል ኤጅስ ነው። ግን የሚገርመው ነገር እንደ አዳልት ሳይሆን የህፃናቶቹ ካንሰር፣ ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህፃን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህፃን ላይ በጣም ኮመን ነው። ያው ሊኪሚያ፣ የደም ካንሰር እና የአጥንት ካንሰር ህፃናቶች ላይ የበለጠ ኮመን ነው። ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር እና ይተረፋል። ከታከሙ
ይድናሉ።
ይድናሉ
ልጆቹ ማለት
በጣም ብዙ ትሪትመንት ጨርሰው ወደ ቤት የሄዱ ልጆች አሉ። ብዙ ሰው ከገጠር ነው የሚመጣው፣ ከየክፍለ ሀገሩ ነው። በጣም ይጨነቃሉ። የልጆች መታመም ብቻ ሳይሆን የሚበሉት የለም፣ ወላጆቹ የሚለብሱት የለም፣ የሚተኙበት የለም። ስለዚህ አንዳንዴ ፍረስትሬት አድርጎ ልጆቹን ሆስፒታል ውስጥ ጥለው ይጠፋሉ። ስለዚህ ህፃኑ ካንሰር ብቻ ሳይሆን የእናት የአባት ፍቅሩም ከቤተሰብ መለየቱ ራሱ ጭንቀት ነው። አሁን እሱን ለማስቀረት ነው ሳይኮሶሻል ሰፖርት የምንለውን ኢትዮጵያ ውስጥ ያለ ኤንጂኦ ታኮ ይባላል፣ ሲስተር ኤንጂኦ መሆኑ ነው። እሱን ነው በጣም ሰው እንዲረዳ የምፈልገው እዛ አገር፣ ምክንያቱም ያስፈልጋቸዋል ልጆቹን ጥለውብን እንዳይሄዱ። አንዳንዴ ደግሞ ልጆቹን ሰርቀው ይሄዳሉ ከሆስፒታል ውስጥ። ለምን? ስድስት ወር ሆኗል፣ እርሻ ትቶ ነው የመጣው፣ ቤተሰብ ጥሎ ነው የመጣው። ስለዚህ ህፃኑን ይዞ ይሄዳል። ግን እዚህ በደንብ ቤት ካለ በተራ ሄዶ ሚስትዮዋ ከመጣች ሌላ ቤተሰብ መጥቶ የሚቆይ ከሆነ አባንደና አረጓቸው።
በምሽቱ በፈቃደኝነት የተበረከቱ የስዕል ስራዎችና ሌሎችም ስጦታዎች ለሽያጭ ቀርበው ነበር። አስላም ፕሮጀክት ለህሙማኑ ሕክምና ከመስጠት በተጨማሪ ከዩናይትድ ስቴትስ የበጎ ፈቃድ የሕክምና ባለሙያዎች ጋር የሙያ እውቀት ልውውጥም በየጊዜው እንዲደረግ መንገዶችን እንደሚያመቻች ዶክተር መስከረም ገልጸውልናል።
ትልቁ አደራ የምለው ነገር ምንድን ነው? በጣም ብዙ እርዳታ ይፈለጋል። መታከም የሚገባቸው ልጆች በጣም ብዙ ናቸው። ችግሩ በጣም ትልቅ ነው፣ ግን ኢፌክቲቭሊ መታከም ይችላል፣ መዳን ይችላል። ኮስቱ በጣም ትንሽ ነው ከአዳልት ካንሰር ጋር ሲወዳደር። ሰው ያጓጓል እድሉን ለመጠቀም እና ብዙ ህጻናትን ለማትረፍ። ስለዚህ እጅግ በጣም እርዳታ ያስፈልጋል። የእያንዳንዱ ሰው አዌርነስ ገንዘብ ብቻ መሆን የለበትም። ኢትዮጵያ ውስጥ ምሳ ሰርቶ ለማህበር ለእድር ለማህበር የሚደረገውን አይነት ምግብ እዛ አምጥቶ ሲያበሉ አይቻሉ ሰዎች። ዛሬ ገብርኤል ነው፣ ግን ሰፈሩ እስከምናበላ ህጻናቶቹን እና ቤተሰቦቻቸውን እናብላ ብለው ምሳ መጥተው ያበላሉ። ልብስ ይሰጣሉ። በቃ ብዙ ነው እርዳታው የሚያስፈልገው እና በተገኘው አጋጣሚ ሁሉ ሰው ሁሉ ቢረዳ እጅግ በጣም የምመኘው ነገር የምፈልገውም ነገር ያን ለእኔ
በሁለት የሕክምና ማዕከሎች ከ200 በላይ የካንሰር ህመምተኛ ህጻናትን በመርዳት ላይ የሚገኘው አስላን ፕሮጀክት በቀጣይ ዓመታት በተለያዩ የኢትዮጵያ ክልሎች የሕክምና ማዕከሎችን ለማስፋፋትና ኢትዮጵያውያን የሕክምና ባለሙያዎችን በህጻናት ካንሰር ሕክምና ላይ የበለጠ ለማሰልጠን እቅድ እንዳላቸው በገቢ ማሰባሰቢያው ምሽት ተገልጿል።
አድማጮች መስታወት እናመሰግናለን። እስቲ አሁን ደግሞ ከአንድ ሙዚቃ ጋር እንተዋችሁ። እዮብ መኮንን ተው ያልሽኝን እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማና
እኔ መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየ ሞቅብል ያበረው ነበር።
ከጀመርነው ሙዚቃ ጋር እንተዋችሁ። ሰላም፣ ደህና ደሩ። Kandanchi bestu Kau kau silu yande Yal kau kutin endal sema hacho Yal kau kutin Kau kau silu yande Let's go.
ጀቱን እንድራዶን የሰቀል አሜሪካት